ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ በዛሬ ምሽት ከሚቀርቡ መሰናዶቻችን መካከል
ከተማ በጣም አራት ቀበሌ ያለ በጣም ብዙ ሴቶች ተንገላተዋል፣ ተደፍረዋል፣ ተደብድበዋል፣ ህጻናቶች በጣም ብዙ ተጎድተዋል።
የህወሓት ታጣቂዎች በአማራ ክልል ንፋስ መውጫ ከተማ በቆዩባቸው ቀናት ውስጥ ጾታዊ ጥቃት መፈጸማቸውን የጥቃቱ ሰለባ መሆናቸውን የሚናገሩ የከተማዋ ነዋሪዎች ለአሜሪካ ድምፅ ገልጸዋል። የዚህ ዘገባ ሙሉ ክፍል በምሽት ይደመጣል።
ያው ሰው ካላመነበት ደግሞ ያው ግዴታ ከተባለ ነው እንጂ በፍቃደኝነት አይደለም ንቅሰው። ግዴታ በመሆን ግን እኔ በበኩሌ አልደግፍኩት።
ኢትዮጵያ ውስጥ መምህራን የኮቪድ-19 ክትባት ቀድሞ እንዲሰጣቸው አስገዳጅ መመሪያ ወጥቷል። የመምህራንና ጤና ባለሙያዎች ሀሳብ ተካትቷል በምሽቱ ዝግጅታችን። ሌሎች ርዕሰ ጉዳዮች የሚካተቱበትን መሰናዶ ሀብታሙ ስዩም ይመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። አስቀድመን አጫጭር የዓለም ዜናዎችን እንስማ። አይደን ገረመ
አድማጮች በድጋሚ እንደምን አመሻችሁ። በቻድ ሐይቅ አካባቢ በጂሃዲስት ቡድኖች በደረሰ ጥቃት 9 ሰዎች መገደላቸውን የአካባቢው አስተዳዳሪዎችና ግብረሰናይ ተቋማት ትላንት ማክሰኞ አስታወቁ። ኒጀርን፣ ናይጄሪያና ካሜሩንን በሚያዋስነው ድንበር በቦኮ ሐራምና ከቦኮ ሐራም የተገነጠሉ ራሳቸውን የምዕራብ አፍሪካ እስላማዊ መንግስት አውራጃዎች ISWP ብለው የሚጠሩ ቡድኖች ወታደሮችና ሲቪሎች ላይ ጥቃት ለማድረስ ሲጠቀሙበታል። የክልሉ ገዢ የሆኑት መሐማት ፋዱል ማካይ ለኤኤፍፒ እሁድ ዕለት በስልክ በሰጡት ቃል የቦኮ ሐራም እርዝራዦች በአካባቢው ላይ ጥቃት በማድረስ 9 ሰዎችን ከገደሉ በኋላ መንደሩን እሳት ለቀውበት ሄደዋል ብለዋል። ተባበሩት መንግስታት የሰብአዊ መብት ቢሮ ለ7 አመታት ያህል የእርስ በርስ ጦርነት ውስጥ ባለችው የመን በጦርነት እየተሳተፉ ያሉ አካላት ሀገሪቱን በቁጥጥራቸው ስር ለማድረግ በሚያደርጉት ጥረት ንጹሃን ዜጎችን እንደዋስትና የመጠቀም ነገር አለ ሲል አስታወቀ። ሁኔታውን ሲመረምሩ የቆዩት የተባበሩት መንግስታት ባለስልጣናት በሳውዲ አረቢያ የሚደገፈውን መንግስትና በኢራን የሚደገፉትን የሁቲ አማጽያን የሰብአዊ መብትን የማያከብሩና እጅግ ብዙ ጥሰቶችን የፈጸሙ ናቸው ያሉ ሲሆን አንዳንዶቹ ጥሰቶች ጀምየ ጦር ወንጀሎች መሆናቸውን አስታውቀዋል። ፕሬዝዳንት ጆ ባይደን በትላንትናው ዕለት በተባበሩት መንግስታት ድርጅት ፊት ቀርበው ለመጀመሪያ ጊዜ ባደረጉት ንግግር ደህንነታችን፣ ብልጽግናችንና ነጻነቶቻችንም ቀድሞ ሆኖ በማያውቁ ሁኔታ የተሳሰሩ ናቸው ብለዋል። ፕሬዝዳንቱ ከጉባኤው መክፈቻ ቀድመው ትላንት ከድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዥ ጋር ተገናኝተው በዘመኑ የፈተናዎች ባሏቸው የኮቪድ-19 ወረርሽኝ፣ የአየር ንብረት ለውጥ፣ የኑሮ አለመመጣጠንና እያደገ በመጣው የአሜሪካና የቻይና መቃቃር ላይ ተመካክረዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ትላንት ለጠቅላላ ጉባኤው ባደረጉት ንግግር በአሁኑ ወቅት የተደቀኑብን ችግሮች በህይወት ዘመናችን ካየናቸው ሁሉ የገዘፉ ቀውሶችን ዓለም ነቅቶ ይመልከት ሲሉ አሳስበዋል። ዋና ጸሐፊው በኮቪድ-19 ምክንያት ኮትሮ አነስ ተደርጎ በተዘጋጀው አመታዊ የድርጅቱ ጠቅላላ ጉባኤ ላይ ለተካፈሉ መሪዎች ባደረጉት ንግግር ዓለማችን ከዚህ በላይ አደጋ ተደቅኖባት ከዚህ በላይ ተከፋፍላ አታውቅም ብለዋል። የአየር ንብረት ቀውሶችን፣ የኮቪድ-19 ወረርሽኝ ሽንግን እንዲሁም አፍጋኒስታንን፣ ኢትዮጵያና የመንን ጨምሮ የበርካታ ሀገራቶች አለመረጋጋትንም አንስተዋል። በዚሁ ስብሰባ ላይ በኢትዮጵያ ያለው ጸጥታ የሚመለከቱ ጉዳዮችም ተነስተዋል። ዝርዝሩን ከምሽቱ 3 ሰዓት ላይ በሚቀርበው በአማርኛ መሰናዶ ይጠብቁን። አፍጋኒስታንን እየመራ የሚገኘው የታሊባን መንግስት ምክትል ሚኒስትሮችን ሾመ። ያስተዳደሩ አባላትም በሙሉ ወንዶች ናቸው። ታሊባን ባለፈው ወር ወንዶች ብቻ ያዘውን ካቢኔውን ይፋ ባደረገበት ጊዜ ዓለም አቀፉ ማህበረሰብ በከባዱ የነቀፈው ቢሆንም አሁንም ምንም ሴት የሌለበት የምክትል ሚኒስትሮችን ሹመት ሰጥቷል። የተሿሚዎቹ ዝርዝር ትላንት በመንግስቱ ቃል አቀባይ ዛብሁላ ሙጃሂድ ካቡል ላይ በተጠራ ጋዜጣዊ ጉባኤ ይፋ ተደርጓል። ታሊባን በድጋሚ ወንዶች ብቻ መሰየሙ ለዓለም አቀፉ ማህበረሰብ ጭህት ደንታ እንደሌለው የሚያሳይ እንደሆነም ማረጋግጧል። ቀደም ሲል አስተዳደራችን አሳታፊ ይሆናል፣ የሴቶችን መብትም እናከብራለን ብሎ ቃል ቢገባም ይህ አካሄድ ግን በያዘው አክራሪ አቋም መቀጠሉን የሚጠቁም እንደሆነ ተነግሯል። ዓለም አቀፉ ማህበረሰብ ታሊባን የሚመዝነው በሚወስዳቸው እርምጃዎች እንደሚሆንና ታሊባን መር መንግስት እውቅና ማግኘት አለማግኘቱም የሚወሰነው ሴቶችና ህጻናትን አያያዙ እንደሆነ ማስታወቁ ይታወሳል። አድማጮች ለምሽት ያስኩላችሁ አጫጭር ዜናዎች እዚህ ላይ ተጠናቀቁ። ለሮብ ምሽት የጋቢና ቪኦኤ መሰናዶዎች ጋር ተቆዩ ዘንድ እጋብዛለሁ። አይደን ገረሙ ከዋሽንግተን ዲሲ።
ቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀዳሚው ዝግጅት እንሻገር። በኢትዮጵያ ሶስተኛው ዙር የኮቪድ ግርሻ መጀመሩን እንዲሁም በስርጭት መጠኑ ከፍተኛ የሆነው ዴልታ የተሰኘ ዝርያ መግባቱ ስጋት አጭሯል። በተለይም ደግሞ ይህ ቫይረስ በልዩ ሁኔታ ህፃናትን የሚያጠቃ መሆኑ ደግሞ ከትምህርት ቤት መከፈት ጋር ተያይዞ ጥንቃቄ ሊደረግበት የሚገባ ነገር መሆኑ እየተነገረ ነው። የኢትዮጵያ ጤና ጥበቃ ሚኒስቴር አማካሪና በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰርና በኒውዮርክ የድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው በኢትዮጵያ ከትምህርት መከፈት ጋር ተያይዞ በመምህራን ላይ ሊኖር የሚችለውን የበሽታ ስርጭት ለመቀነስ ክትባቱ ቅድሚያ እንዲሰጣቸው አስገዳጅ መመሪያ መውጣቱን ለአሜሪካ ድምጽ አስታውቋል። ኤደን ገረመው በዚህ ዙሪያ አሳቸውንና በአዲስ አበባ ዙሪያ ያሉ መምህራንን አስተያየት አሰባስባ ተከታዩን አስተናግዳለች።
በኢትዮጵያ የ2014 ዓመተ ምህረት የትምህርት ዘመን ጥቅምት 1 ዓመተ ምህረት እንደሚጀምር የትምህርት ሚኒስቴር ያስታወቀ ሲሆን ነገር ግን በሀገሪቱ በአስከፊ ሁኔታ እየጨመረ የመጣው የኮቪድ-19 ስርጭትና ዴልታ የተሰኘው ቫይረስ ስጋት ፈጥሯል። በዚህ የተነሳም የፌደራል የጤና ሚኒስቴር ከአዲስ አበባ የትምህርት ቢሮ ጋር በመሆን መምህራን ከስራቸው አንጻር ከፍተኛ የሆነ የኮቪድ-19 ተጋላጭነት እንዳላቸው በመገንዘብ አስገዳጅ የሆነ የኮቪድ-19 መከላከያ ክትባት እንዲወስዱ መመሪያ ወጥቷል። በዚህ ጉዳይ ላይ የፌደራል የጤና ሚኒስቴር አማካሪ የኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰርና የኒውዮርክ ድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው እጅግ ተላላፊ የሚባለው የዴልታ ዝርያ ለመቋቋም የክትባቱን አስፈላጊነት በማስረዳት ለመምህራን ግዴታ ክትባቱን መስጠት የመጀመር እቅድ እንዳለ አስታውቀዋል።
አንደኛ እንግዲህ አሁን በሁሉ ማለት ላይ የሚጠቀሰው ለዚህ ለሶስተኛው ዌቭ ትልቅ ተስፋፊነት አዲሱ የዴልታ ቫሪያንት የሚባለው ነው። ዴልታ ቫሪያንቱን ደግሞ ከድሮ ከነበረው ከአልፋ ከመጀመሪያ ምንድን ነው ለየት የሚያደርገው? አንድ ሰው ለብዙ ሰው ሊያስተላልፍ ይችላል። ብዙ ሰው ማለት እስከ 7-8 ሰው የሆኑ ሰዎች ላይ ሊያስተላልፍ ይችላል። ከ3-4 ሰው ላይ ብቻ ሰው ማስተላልፍ የሚቻለው እስከ 7-8 ሰው ሊያስተላልፍ ይችላል። ስለዚህ ቁጥሩን የበዛ በዛ ምክንያት። ሌላ ደግሞ ትንሽ አስቸጋሪ ነው ደግሞ የዴልታ ቫሪያንት አዋቂዎችን ባስ ብቻ ሳይሆን ትንሽ ልጆችንም ህጻናቶችን የሚያጠቃ በሽታም ተገኝቷል። በተለይ ደግሞ ታቦት ትምህርት ሲጀመር እነኚህ እድሜያቸው 12 ድረስ ልጆች የሚገቡበት ቦታ በሽታው እንዲስፋፋ ይደረጋል። አሁን እንደበቀቡ እንደሰማ አዲስ አበባ ብዙን ጊዜ ላይ ይመስለኛል አዲስ አበባ ውስጥ ላሉት አስተማሪዎችና የተለያዩ ትምህርቶች ለሚሰሩ ሰዎች በጠቃላ ክትባቱ ግዴታ እንዲሆን ተደርጓል። እኔ በአንድ በኩል ግዴታ እንዲደረገው የሚሉት ነገሮች በአንድ በኩል ደግፍባቸው ፖይንት ሀሳቦች አሉ። ግን አሁን በተለይ እንደዚህ ቦታ ላይ መሆኑ ይረዳል። ተማሪዎች ህጻናቶች እንዳታመሙ ይረዳል።
በዚህ ዙሪያ ስማቸው እንዲገለጽ ያልፈለጉና ከ10 ዓመት በላይ በሁለተኛ ደረጃ መምህርትነት ያገለገሉ መምህርት ስራችንን ላለማጣት ብለን መከተባችን ባይቀርም ግዴታ በመሆኑም ሆነ በክትባቱ ደስተኛ አይደለንም ይላሉ።
ያለኝ አመለካከት ያው ክትባቱ ለጤንነት ቢሆን ደስ ይላል አስተሳሰባቸው። ነገር ግን ማለት ካለው አኳያ ከምንሰማው ኢንፎርሜሽን ያው ደም ያረጋል ይባላል ብቻ ብዙ ነገር ነው የሚነገረው እና አላምንበት። ያው ሰው ካላመነበት ደግሞ ያው ግዴታ ከተባለ ነው እንጂ በፍቃደኝነት አይደለም እንከተው። ግዴታ በመሆኑ ግን እኔ በበኩሌ አልደግፍኩት፣ ለመከተብ ፍቃደኛ አይደለሁም። ነገር ግን ስራችን ማጣት አንፈልግም። ግዴታ ሳይከተብ ስራ መግባት አይቻልም ስለተባለ ብቻ ግን ያው
ለመከታተል ዝግጁ ነኝ። በኩል ከ18 ዓመት በላይ በመምህርነት ልምድ ያላቸውና በአሁን ሰዓት በአዲስ አበባ በአቃቂ ክፍለ ከተማ ገላኔ የወንዶች አዳሪ ትምህርት ቤት የኬሚስትሪ መምህር የሆኑት ታደለች ጥሩነህ ክትባት በብዙ መልኩ ጠቀሜታ ስላለው እድሉ መምጣቱ ቢያስደስታቸውም ግዴታ ከመሆን ይልቅ ግን የግንዛቤ ማስጨበጫ ላይ ቢሰራ መልካም ነው ይላሉ።
ክትባት ጥሩ ነው ብዬ ነው የማስበው እኔ በግሌ። ምክንያቱም እስካሁን እንደነ ኩፍኝ የመሳሰሉ ልጆቻችን የምናስከተባቸው ክትባቶች ራሱ አስፈላጊ ናቸው ተብሎ ነው አርሊ የሚከተቡት ብዬ ነው የማምነው። አሁንም ያለው የኮቪድ-19 መጀመሪያ አካባቢ ክትባቱ ተገኘ አልተገኘ የሚለው ራሱ በጣም በጉጉት ነበር ስንጠብቅ የነበረው መጀመሪያ አካባቢ አምና ምናምን ማለት ነው። ከተገኘ በኋላም ደስ ብሎናል። ግን ምንድን ነው በአጠቃላይ ነው ያለኝ ደስታኔ ክትባቱ ጥሩ ነው ግን ለሰው አዌርነስ መፍጠር ያስፈልጋል። ክትባቱ ያለው አድቫንቴጅ ኢት አድቫንቴጅ የሚወሩት ነገሮች ምን ያህል እውነታ ናቸው እውነተኛ እንደሆኑ ምናምን አዌርነስ መስጠር አለበት መጀመሪያ ብዬ ነው ማለት።
ሌላዋ በኮከበ ጽባት ትምህርት ቤት የ12ኛ ክፍል የስነ ህይወት መምህርት የሆኑት ሙሉ ታዬ እስካሁን ድረስ ክትባቱን አለመውሰዳቸውን ገልጸው በበኩላቸው ክትባቱ ሊሰጥ መሆኑ እንዳስደሰታቸው ይናገራሉ። መንግስት ባይልም እኛ ራሳችን ፈልገን መከተብ አለብንም ነው የሚሉት።
አለኝት በክትባቱ ላይ መልካም ነገር ነው ምክንያቱም ከብዙ ተማሪዎች ጋር ነው የምንኖረው ቢያንስ በቀን ከ200 በላይ ኮንግዶች ጋር ግንኙነት እናደርጋለን እና መንግስት ባይልም እኛ ፈልገን ራሱ መከተብ ያለብን ይመስለኛል።
መምህርት ሙሉ ታዬ አያይዘው አብራቸው የሚሰሩ መምህራን ከሳቸው ለየት ያለ አቋም እንዳላቸው በመግለጽ ከማስገደድ ይልቅ ግንዛቤ ላይ ቢተኮር መልካም ነው ይላሉ።
ያሉ ባልታ አለ ክትባቱ ላይ ማለት ያው ራሱ በሽታውን ነው የሚወጉንና በሚታመም ሲሚል ስጋት አለ ግን በደንብ ግንዛቤውን አስጨብጠው
በዚህ ጉዳይ ላይ ያነጋገርናቸው የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ አቶ ዘላለም ደሙ ቢሮአቸው ዘንድሮ የዴልታ ስርጭት ለመቀነስ ክትባቱን ጨምሮ ሰፊ ዝግጅት እንዳደረገ ይገልጻሉ።
አዲሱ ወረርሽኝ በከፍተኛ ፍጥነት እየተሰራጨ ነው። መስከረም ላይ መጀመር የሚገባን ትምህርትን ወደ ጥቅምት የሚወሰድበት አንደኛው ምክንያት ከዛ ድረስ ያሉት ሁኔታዎች ለማጥራትም ለመተንበይም ለመገመትም ስለሚረዳን ብለን ነው ከፍ ያደረግነው። በዘንድሮ አመት እንደ ልዩ ሁኔታ አድርገን ያደረግነው በባለፈው አመት የነበሩት እንቅስቃሴዎች ማስቀጠል ዘንድሮ ደግሞ ሁሉም ለትምህርት ማህበረሰቡ ክትባት እንዲያገኝ የማድረግ ስራ በተለይ ትምህርት አመራሩ የደጋፊ ስራ ሂደት ላይ ያሉ አስተዳደር ሰራተኞች መምህራን ሱፐርቫይዘሮች በሙሉ በኮቪድ ተጠቅተው ወደ መማር ማስተማር እንዲገቡ ይህንን ማድረግ እንደ አስፈላጊ ሆኖ ተገኝቶ እንግዲህ ስራ ጀምረናል ማለት ነው።
አቶ ዘላለም ክትባቱ ለመምህራንና በትምህርት ቤት ውስጥ ለሚሰሩ አካላት ወደ ስራ ገበታቸው ከመመለሳቸው በፊት መከተብ አለባቸው የሚለው መመሪያ ያስፈለገበት ምክንያት ተጠይቀው እዚህ ውሳኔ ላይ የተደረሰው ከመምህራን ማህበርና ከተለያዩ የትምህርት ቤት አመራሮች ጋር ከዚህ ቀደም ውይይት ተደርጎ በስምምነት በመሆኑ መመሪያው አስገዳጅ ነው ሊባል አይገባውም ሲሉ ምላሽ ሰጥተዋል።
መመሪያ አስገዳጅ ብሎ መውሰድ በዚህ ልክ አስፈላጊ ነው ብለን አይደለም የተነሳ ነው። ኃላፊነት ግን አለብን። አንደኛ በዚህ ወረርሽኝ ወቅት ላይ ማህበረሰባችንን ልንታደግ የምንችልበት ትልቁ ኢሚዩንድ መሆን ነው። ስለዚህ ክትባቱን መንግስትም እንግዲህ የዓለም ጤና ድርጅት ማምኖበት ያመጣው ነው። እንግዲህ ትውልድ ግንባታ ሂደት ውስጥ እንከፍለው የምንችለው ዋጋ በጣም ከፍተኛ ነው እና እንደው ለተማሪም ተብሎ መሞት ካለብን እየሞትን ያለ ነው እና በዛ ልክ መደረግ አለበት ብለን እናምናለን። ኃላፊነቱ ነው ግን አስገዳጅ በሚል መመሪያ በዛ ልክ የወጣም ነገር የለም። ይህን ጉዳይ በጣም ፖለቲሳይዝ ለማድረግ መማር ማስተማር ለማደናቀፍ የሚፈልጉ አካላቶች ዝም ብሎ የማጫጫው ስራዎች አሉ። ግን መግባባት ነው። ከመምህራን ማህበር ጋር ተነጋግረናል። አመራሩ በዛ ልክ ወስዶታል። መምህራንም ርዕሳነ መምህራኖችም በዛ ልክ ተግባብተን እየወሰድን የለም።
የአዲስ አበባ ከተማ ትምህርት ቢሮ ኃላፊ አቶ ዘላለም በቀጣይ የክትባት ጥርጣሬ ያለባቸው ግለሰቦች ዘንድ ግንዛቤ ለመፍጠር የተለያዩ መገናኛ ብዙሀንን በመጠቀም ሊሰሩ የታቀዱ ዝግጅቶች እንዳሉም አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም የሚቀርብ ልዩ መርሃ ግብር ነው። ወደ ቀጣዩ ዘገባ እንሻገር። የህወሓት ታጣቂዎች በአማራ ክልል ነፋስ መውጫ ከተማ በቆዩባቸው 11 ቀናት ውስጥ በብዙ ታዳጊና አረጋውያን ሴቶች ላይ ጾታዊ ጥቃት መፈጸማቸውን የጥቃቱ ሰለባ መሆናቸውን የሚናገሩ የከተማ ነዋሪዎች ለአሜሪካ ድምፅ ገልጸዋል። ቤት ለቤት እየዞሩ የበጎ ፍቃድ አገልግሎት የሚሰጡ ወጣቶችም ጾታዊ ጥቃት ለደረሰባቸው ሴቶች የስነ ልቦና ድጋፍ በመስጠት ላይ መሆናቸውን ተናግረዋል። በስፍራው በአካል ተገኝታ ከሴቶች ጋር ቆይታ ያደረገችው አስቴር ምስጋናው ናት። ተከታዩን ዘገባ ልካልናለች።
እድሜያቸው በአምሳዎቹ ክልል ውስጥ እንደሚገኝ የተናገሩት የአንድ ልጅ እናት ናቸው። ማንነታቸው በይፋ ቢገለጽ በማህበረሰቡ ውስጥ እንዳይገለሉና ክብራቸውን እንዳይገፈፍ መስጋታቸውን ይናገራሉ። የህወሓት ታጣቂዎች ንፋስ መውጫ ከተማን በተቆጣጠሩ በመጀመሪያው ቀን አመሻሽ ላይ እቤታቸው ድረስ በመጣ በአንድ የህወሓት ታጣቂ መደፈራቸውን ይናገራሉ።
ማንም ተወክቶ ይዘለቃል እናት ይገባል። ቦምብ ይዟል፣ ካራ ይዟል፣ ክላሽ ይዟል፣ ምን ያላዙስ ኮተታል ቀስቀሴ ብትል አንተ እግሪን ነው ቆልጥ መጣ ያለ ደፈረኝ ከዛ ማንንም ይመጣ ያለም አንዱ ላንዱ የሚመጣ ሰው የለም ጭል ያለ ነው በቃ
ታጣቂው የሰውታዊ ጥቃቱን ተፈጸመባቸው በኋላ እዳ ለመክፈል ያስቀመጡትን ብር ይዞባቸው እንደሄደ ይናገራሉ
ሁለተኛ ለማንም አልዋጋም ቆጠራ ብር ከፍላለሁ የገብርኤል በነገው ነበር ምታፈል ያ 1000 ብር ወስዶብኛል የራሴ የምቆጥበ ተቀመጠ
ጾታዊ ጥቃት የተፈጸመባቸው እናት በወቅቱ ወደ ህክምና ተቋማት መሄድ ቢፈልጉም ተቋማቱ አገልግሎት መስጠት አቋርጠው እንደነበር ተናግረዋል
እነሱ ናቸው አሉት ለማን ይናገራሉ ለማንኛው ቀበሌ ነው ድስምጭ ለማንኛው አስተዳደር ነው ድስምጭ ታዲያ የትኛው እንዴት ነው ማለት? ምን ማገር? ትምጥማጤናችሁ?
ሌላዋ ተጠቂ በ30ዎቹ የድሜ ክልል ውስጥ እንደምትገኝ የገለጸችው የሶስት ልጆች እናትና ስሟ በተመሳሳይ እንዳይጠቀስ ጠይቃለች። በታጣቂዎቹ የተደፈረችው ከልጆቿ ፊት መሆኑንም ገልጻለች።
ካተቀመስኩበትም 3-4 ነው መጥቶ። ካመጡም ማዛ በኋላ አንዱ ልጅ ነፍስ ያወቀ ነው ሪሲል መታለው ገላለው ሲሉ ያ በቃ አስገድዶ ያ ደፈረኝ እኔን ማለት ለሶስት ክላራት ጥይቱን እየደገነ ማለት አዛም በኋላ ሴቲቷን ድጀ ሪሰተር ያኛው ሻፈኖ ወደዛ ይሰብ ሄደራ ልጅን በየስታከ እኔ አንድ የሚታይ ነገር የለም ያው ታጎድቻለሁ እንዴት ተጎዳው ነው ምናክስ ዳለ ምንጥ ልጥና አፍት ሁለተኛ ልጅ ሪያለበሰን ያው ልጅንም መተውታል ህፃን ነው የ8 አመት ነው መስተውብኛል እና ምንም ማለችልም ያው እኔን ሲያረግ ልጆች አይናቸው ፈጦ ጉድጌጂ ያው ተደፈር
የርሳን ጩኸት ሰምታ የነጣሽ ጎረቤቷም ተመሳሳይ ጥቃት እንደደረሰባት ትናገራለች
ጎረቤቴ ደግሞ ምንድነው የምትይ ብላ ስትመጣ ተከታትሎ ገብቶ እሷንም እንደዛው ነው ያረጉ አው ደፍሯታ እና የሁለት ልጅ እናት ነው ተፈራት ነው በቃ ምንም ማረግ አንችልም እንደገና ያመራር ሚስት ነሽ የእንትን ሚስት ነሽ
ታጣቂዎቹ ጥቃቱን እየፈጸሙ ይናገሩ ነበር ያለችውን ስታብራራ
አብይን የመረጥ ማን ነው ስለኝ አይ እኔ አብይ ማለት አልቻልኩም በዛን ሰዓት ራሴን ለማዳን ስለፈለኩ ሁለተኛ ደግሞ የሶስት እናት መኖር ስለምፈልግ ምንም አብይን ተወጃለሽ ብሎ ክላስ ሲደቅንብኝ ምንም አልወደም ነው ያልኩት እና ስለዚህ ራሴን ለማዳን ብዬ ነው
በነፋስ መውጫ ከተማ በቀበሌ 04 ብቻ 50 በላይ ሴቶች መደፈራቸውን የቀበሌው ሴቶችና ህፃናት አስተባባሪ ወይዘሮ ሀብታም መንግስቴ ትናገራለች
ከተማ በጣም ማራት ቀበሌ ያለ በጣም ብዙ ሴቶች ተንገላተዋል ተደፍረዋል ተደብድበዋል ህፃናቶች በጣም ብዙ ተጎድተዋል እንደ ቀበሌ 4 ደግሞ 50 በላይ የሚሆን ሴቶች ተደፍረዋል ይግን ታቡድ በጣም ተቀይሷቸዋል ለሁለት ለሶስት የሆነ ሴቶችን በጣም አንገላቸዋል ደፍሯል እናቶቻችን በጣም ብዙ ግፍ ደርሶባቸዋል ጭናቸውን ስናየው የሚያሳዝን የሚያስለቅስ ህፃናቶች ተደበደቡበት እናቶች ህፃናት ልጆች ባሉበት አስተቃቂ በሆነ መንገድ መድፈርና መደብደብ ተከስቶባቸዋል
በሌላ በኩል የህዋት ቃል አቀባይ አቶ ጌታቸው ረዳና አሁን ክልሉን እየተደደረ የሚገኘው መንግስት በተለያየ ጊዜ በወጣው መግለጫ የትግራይ መከላከያ ኃይሎች በሚል የጠሯቸው ታጣቂዎች በጦርነት ውስጥ የሌሉ ሰላማዊ ሰዎችን እንደማይነኩ ገልጸው ሆኖም ማንኛውም መጥፎ ነገር ፈጽመዋል በሚል የሚነሳውን ጉዳይ በገለልተኛ አካል እንዲጣራ ሁኔታዎችን ለማመቻቸት ፈቃደኛ መሆናቸውን ተናግረዋል በሌላ በኩል በነፋስ መውጫ ከተማ በአሁኑ ሰዓት በበጎ ፈቃደኝነት ለተጎዱ ሰዎች የድጋፍ አገልግሎት በመስጠት ላይ የሚገኙ ወጣቶች አስተባባሪ የሆነው ወጣት ግርማ ተፈራ በከተማው ውስጥ ባደረጉት አሰሳ ከ13 አመት ታዳጊ እስከ 50 አመት አዛውንት ድረስ ያሉ ከ100 በላይ ሴቶች በህዋት ታጣቂዎች መደፈራቸው ተናግረዋል
ያው ስራችን ያው በጎ አድራጎት እንደመሆኑ መጠን ድጋፍ ለማድረግ ተሰባስፈን ዳታ ሰብስበን ከጓደኞቻችን ጋር ሰርተናል እና ወደ 120 በላይ ሴቶች ተደፍረዋል። ከ70 በላይ ደግሞ ሰዎች ይገንዘብ ዝርፊያ ተፈጽሞባቸዋል። ከዛ ውጪ እኔ ማውቃቸው ብሎች ጭምር ጓደኞችም ጭምር ዝም ብሎ በጅምላ የመረሸን ጀት ተፈጽሞባቸዋል። እና እንደዚህ ነገሮች በጣም ያሳዝኑ። ዝርፊያው ከባድ ነበር። ደፈራውን በተመሳሳይ በጣም ያሳዝናሉ። ሲነግሩሽ እያለቀሱ ይነግሩና ይሄንን ለመረዳት ይችላል። እኛም ደግሞ በአቅማችን ድጋፍ እያደረግን ያለ ነው። በዚህ መልኩ ህጻናቶች የ14 የ13 ዓመት ህጻናቶች እኔ እጅ ድጋፍ ስናደርግ ያገኛቸው ልጆች ነበሩ። በ13 ዓመት በ14 ዓመት ህጻናቶች እኔ 6 7 ሴቶች አግኝቻለሁ። እነዚህ እንግዲህ ምን ታያቸዋለሽ? አሁን በዚህ እድሜ ክልል ውስጥ ያሉ ተደፍረዋል።
የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምረቴ በንፋስ መውጫ ከተማ ጾታዊ ጥቃት የደረሰባቸው ሴቶች የህልውና ዘመቻቸው ከተጠናቀቀ በኋላ አስፈላጊ ድጋፍ እንደሚደረግላቸው ተናግረዋል።
ጉዳቱን እንዳሉ እናቃለን። ስለሆነም እነዚህ ሰዎች ባሉበት ሁኔታቸው የሚጠበቅበት ሞራላቸው የሚገነባበት ሁኔታ አሁንም ቢሆን በተለይ በሴቶች ተቋም አማካኝነት ስራ መስራት ይኖርበታል። ይሄን ስራዎች እንዲሰሩ ለተቋማት ተግባር ተሰጥቶ በሪበራታቸው መንገድ ጥረት እያደረጉ ነው ያለው።
የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙሉነ አካባቢዎቹ በህዋት ታጣቂዎች ቁጥጥር ስር እንደዋሉ ሴቶች መደፈራቸውን መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ገናውን ለቀደመ ዘገባው እና መሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን ጋቢና VOA ነው። አብራችሁን ስለሆናችሁ በእጅጉና መሰግናለን። ወደ ቀጣዩ ዘገባ እንሻገር። ነጩ ፖስታ ወደ ነጩ ቤተ መንግስት የተሰኘ በወጣቶች የተጻፉ 5 ሚሊዮን ደብዳቤዎችን ወደ ዩናይትድ ስቴትስ መንግስት መቀመጫ ዋይት ሃውስ ለመላክ ያለመ ዘመቻ ከሰሞኑ ተጀምሯል። ዘመቻው አሜሪካ ኢትዮጵያ ውስጥ እየተካሄደ ባለው ጦርነት ዙሪያ ያላትን የተሳሳተ መረዳት እንድታስተካክል የመጠየቅ ዓላማ እንዳለው የዘመቻው ዋና ጻፊ አቶ አለማየሁ ሰይፉ ትናንት ለአሜሪካ ድምጽ ተናግረዋል። ለቀሪ ጥያቄዎች በመቀጠል መልስ ይሰጡናል። የአሁኑ እንቅስቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይት ሃውስ ወይንም ወደ አሜሪካ መንግስት መቀመጫ ወደ ሆነው ቤተ መንግስት ማድረስ እንደሆነ ቀደም ብለን ሰምተናል። በአሁኑ ዘመን ሰዎች የተቃውሞ መልእክቶቻቸውና ዘመቻዎቻቸውን በተለያዩ የኤሌክትሮኒክስ መንገዶች በኢንተርኔት ላይ ወደ ማስተላለፍ እየዞሩ ባለበት ሁኔታ ይህን መንገድ መምረጣችሁ ለምን ይሆን?
ያው ይሄ እንግዲህ መጀመሪያም አካባቢ ትንሽ ገለጽ ለማድረግ ሞክሬያለሁ። በዓለም አቀፍ ደረጃ አሁን ከመገናኛ መስመሮች እድገት ጋር ተያይዞ አሁን አንተ እንዳልከው በማህበራዊ ሚዲያዎች እና በኤሌክትሮኒክስ ሚዲያዎች ሀሳብ እየተገለጸ ያለው ነገር ግን አንደኛ የኢትዮጵያ ወጣቶች የኢትዮጵያ ሕዝብ በአጠቃላይ የሆነ ኢሊት አርባን ኢሊት ላይ የተንጠለጠለ ጉዳይ እንዳልሆነ ማሳየት እንፈልጋለን። የኢትዮጵያ ጉዳይ ሙሉ ለሙሉ ከታች ከገጠር የኢትዮጵያ ቀበሌ አንስቶ ሁሉም ኢትዮጵያዊ የሚመለከት ነገር መሆኑን በዚህ ደብዳቤ ለማሳሰብ እንፈልጋለን። ምን ልፈልጌ ነው? ተደራሽነቱን በጣም በሰፊው ተደራሽ በሆነ ቁጥር ደግሞ ሁሉንም ኢትዮጵያዊ የሚመለከት ጉዳይ መሆኑን በጣም ልም ያለ ሩራል ሆነ በጣም የሆነ ልም ያለ ምንም ግንኙነት የሌለበት የገጠር አካባቢ ላይ ይሄ ደብዳቤ በአንድ ኢትዮጵያዊ ተጽፎ የዋይት ሃውስ መድረስ ይችላል። ስለዚህ በዚህ ጉዳይ ላይ በኢትዮጵያችን ላይ እየተደረገ ያለው ሀገር ለማፍረስ እየተደረገ ያለው ጫና በአጠቃላይ ሁሉንም ኢትዮጵያዊ አስከፍቷል የሚለውን በዚህ ማሳየት እንፈልጋለን። አንደኛው ስለዚህ የትዊተር የሌሎች ሶሻል ሚዲያዎችና የኤሌክትሮኒክስ መገናኛ መንገዶች የሌለው ሰው በሙሉ እንዲደርሰው እንፈልጋለን። አንደኛው ሁለተኛው ነገር ቁጥሩን እኛ በአምስት ሚሊዮን የገደብነው ለምንድን ነው? ከዚህ በላይ ከሆነም ደግሞ በጣም ያው የሎጂስቲክም ብዙ ነገሮች ያመጣል ብለን ነው እንጂ ኮንሰርንድ ሆኖ በዚህ ጉዳይ ላይ መሳተፍ የሚፈልገው ኢትዮጵያ በጣም ብዙ ነው። ከመቶ 10 ሚሊዮን ህዝብ ውስጥ 5 ሚሊዮን እንግዲህ ወጣት ይሄንን ደብዳቤ ከጻፈ የአሜሪካ መንግስት በሌላ በኩል እየረበሹ ያሉት ሀገሪቷን እየበጠበጡ ያሉት እናፈርሳለን የሚሉት የህዋት ኃይሎች ደግሞ በቁጥር አነጻጽሮ ውሳኔ ላይ ለመድረስ ያመቻል ብለን እናምናለን። እና በዋናነት የሁሉም የኢትዮጵያን ጉዳይ መሆኑን ማሳየት ብዛታችንን versus የኢትዮጵያን ለማፍረስ ተመከራለሁ ፈልጋለሁ ከሚለው ኃይል ጋራ ብዛታችንን ማሳየት እና እውነታችንን ሁሉም ኢትዮጵያ የሚመለከተው መሆኑን ለመግለጽ
ይሄ ዘመቻ በዋነኝነት ወጣቶች ላይ ያነጣጠረ እንደሆነ ተሰምቷል። ወጣቶችም ናችሁ እያንቀሳቀሳችሁ ያላችሁት በአመራርነት በዋናነት ዛሬ በጦርነት እየተናጠች ያለችው ኢትዮጵያን የሚረከብ ኃይል ነው እንግዲህ ወጣት ብለን ስናነሳ ከዲፕሎማሲ እሰጣ ገባው ይልቅ በሰላምና መረጋጋት ስራዎች ውስጥ ይሄን ኃይል ማስተማራት ማነቃቃቱ የተሻለ አይሆንም ወይ? ወይንስ መሰል ስራዎችን ለወደፊቱ የመስራት ዓላማ አላችሁ? ለምንድን ነው በዚህኛው ስራ መጀመር የፈለጋችሁ?
የሀገራችን ጉዳይ በጣም አሳሳቢ ደረጃ ላይ በመድረሱ ነው በዚህ ስራ መጀመር የፈለግነው። ሀገር አልባ እናደርጋቸዋለን ተብሎ እየተዛተብን ኢትዮጵያውያን ወጣቶች ሀገር የማይኖረን ከሆነ ምንድን ነው ትርጉሙ የመኖራችን? ሌሎች ነገሮችን የመስራታችን መጀመሪያ ሀገር ሊኖረን ይገባል። ሀገራችንን የማስቀጠሉ ጉዳይ የኢትዮጵያ ወጣቶች የህልውና ጉዳይ ነው የመጀመሪያው ነገር ማለት ነው። ስለዚህ ይሄ ቡድን ሀገሩን ማፍረስ ነው ከተባለ በፈረሰ ሀገር ላይ ምንድን ነው የምንነጋገረው መጀመሪያ? ስለዚህ በፕራዮሪቲ ደረጃ ትክክል ነን ብለን እናምናለን ከዚህ አንጻር ማለት ነው። ሀገር የፈረሰባቸው ህዝቦችን ተመልክተናል በተለያዩ ዓለሞች ላይ። ሊቢያ ዴሞክራሲ ይሰጣቸዋል የተባሉ ወጣቶች ማህበራዊ ዋስትና ይሰጥ የነበረ መንግስት በሊቢያ ፈርሶ አሁን የሊቢያ ወጣት ዴሞክራሲ የለውም ማህበራዊ ዋስትና ፈጽሞ ተረስቷል ሊያስበው አይችልም ሀገር የለውም በአጠቃላይ። የትም ሀገር ቪዛ ሄዶ ማስመጣት ይችል የነበረ የሊቢያ ወጣት በአሁኑ ሰዓት የትኛውም ኤምባሲ በጣም በሰፊው እንደ አንድ ተራ ደሃ ሀገር ክብሩ ተነክቶ ነው ቪዛ ማግኘት የሚችለው። ይህ ነገር ከነጎዳኛ ጋር እየመጣ እያየን ከዚህ የቀደመ ነገር አለን ብለን አናም። ስለዚህ በፕራዮሪቲ ደረጃ ትክክል ነን እንላለን። ሌላው እንግዲህ ከዚሁ ጋር አንስተ ያነሳኸው ነገር ምን አስተባቸዋል ሌሎች ነገሮችን በተመለከተ የኢትዮጵያውያንም የበለጠ የሚያጠናክሩ ወጣቶችን የበለጠ እርስ በርስ የሚያግባቡ ኢትዮጵያዊነትን የሚያጋምዱ ነገሮች ላይ ወደፊትም እንሰራለን። ይሄንን በተለያዩ ሀገሪቱ አካባቢዎች ኢንክሉዲንግ ትግራይ ወጣቶች ጋራ በሰፊው የተጠናከረ ስራ እንዲሰራ እንፈልጋለን። እኛ የምናምነው አንድ የተሳሳተ ያቡድን አለ ብለን ነው የምናምነው እንጂ አጠቃላይ የኢትዮጵያ ወይም ደግሞ የሌላው ኃይል ጋራ ምንም አይነት ችግር አለ ብለን አናምንም። ሶ ወደፊት ወጣቱን በጣም ኢትዮጵያዊነትን የሚያጋምዱ ስራዎችን ለመስራት አቅደናል። አሁን በቅርቡ ይሄንኛውን ካምፔን ስንጨርስ አንድ አዲስ ላውንች የምናደርገው ካምፔን አለ። ለጊዜው እንግዲህ ይሄ ይቆየና ያኔ ቦክስ ሲደርስ ገልጻለሁ።
ከመለየታችን በፊት ምን ያህል ወጣቶች በዚህ እንቅስቃሴ ውስጥ ተሳትፈዋል? እንደዚህ የሚሰባሰበው ደብዳቤ ወይም የሚሰባሰበው መልእክትስ መቼና በምን ሁኔታ ነው ለአሜሪካ ዋይት ሃውስ ቤተ መንግስት ይደርሳል ብላችሁ የምታስቡት?
አጠቃላይ እንግዲህ ይሄንን የደብዳቤ መጻፍና በፖስታ አድርጎ ወደ ማዕከል የማድረሱን ስራ እስከ መስከረም 15 በኢትዮጵያ አቆጣጠር እንጨርሳለን ብለናል። መስከረም 15 ጀምሮ በእንግዲህ የፖስታ መላኪያ መንገዶችን ተጠቅመን ለአሜሪካ መንግስት ቀጥታ እንልካለን ማለት ነው። ወጣቶች በእስካሁን ባለው ሁኔታ እጅግ በጣም ሰፊ የሆነ ተሳትፎ ነው ያደረጉ ያሉት። እኛ እንደውም አስበን የነበረው የሲቪል ማህበረሰብ ድርጅቶች ውስጥ ያሉ ወጣቶች፣ ለዚህ ወጣት አደረጃጀት ውስጥ ያሉ ወጣቶች ብቻ ነበሩ ይሳተፋሉ ብለን ግምት አንስተን ወደ 5 ሚሊዮን የወሰድነው ማለት ነው። ነገር ግን ይገርምሃል አብቴ፣ በአሁኑ ሰዓት የማይደውልልን የኢትዮጵያ ህዝብ የለም። ምን እንርዳችሁ ከሚለው የቢዝነስ ኮሚኒቲ ጀምሮ እያንዳንዱ በሌላ ሴክተር ውስጥ ያለ ወጣትነቱም ኢቭን ያለፈው ራሱ ምን እንዴት አድርገን ይሄን ደብዳቤ እንጻፍና እንላክ ወነታችንን በዚህ መልገሩ መግለጻችን አግባብ ነው ብሎ እጅግ በጣም ሰፊ የሆነ ሞቲቬሽን ነው ያለውና እንቅስቃሴው በጣም ደስ የሚል ነው። ሰው ለኢትዮጵያ ያለውን ፍቅርና ክብርም በዚህ ሁኔታ አረጋግጠንበታል።
እጅግ በጣም አመሰግናለሁ አለማየሁ ሰይፉ፣ የነጩ ፖስት ወደ ነጩ ቤተ መንግስት የተሰኘ ሀገር አቀፍ ዘመቻ ዋና ጸሐፊ ነህ። ለነበረን ቆይታ በእጅጉ አመሰግናለሁ።
አመሰግናለሁ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። ለመለያያ የዳዊት ቸርነት ሙዚቃ እንጋብዛችኋለን። መልካም ጊዜ።